voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በአጠቃላይ በመስኖ ላይ ያለው ዝርክርክነት፣ የመሬት ፖሊሲው እንዲሁም ደግሞ የኢህአዴግ ተቀባይነት አለማኖር እና የአፈጻጸም ደካማነቱ፣ ምሁራንን አግላይነቱ እነዚህ ዋና ዋና ለድርቁ ምክንያቶች ናቸው።
የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነት ናቸው።
በኢትዮጵያ በመሬት ይዞታና በሰፋፊ እርሻዎች ልማት ዙሪያ የቀረበ የባለሙያ አስተያየት
የዘመናዊ እርሻ በኢትዮጵያውያን የተያዘ አካባቢዎችን የሚጠብቅ ነዋሪዎችን ህይወታቸውን ወደ ጥሩ ኑሮ ሁኔታ የሚለውጥ በምንም አልቃወምም፣ አስፈላጊ ነው ላለው። የማያዋጣው ግን ባለቤትነቱን ከኢትዮጵያውያን ነጥቆ ለውጭ አገር ኢንቨስተሮች መስጠቱ አያዋጣም።
ዶክተር አክሎክ ቢራራ ከ30 ዓመታት በላይ በዓለም ባንክና በሌሎችም የልማት ድርጅቶች ያገለገሉ ባለሙያ ናቸው። ማብራሪያውን የሚሰጡን የሁለቱም ዘገባዎች ዝርዝር በአብይ ርዕስ ይቀርባል።
ሳምንታዊ ቅንብሮች፣ ባህልና ማህበረሰብ እንዲሁም የተፈጥሮ አካባቢ ሳይንስና ህይወት፣ የስልክ አስተያየቶቻችሁን አክለን የሐሙስ መስከረም 28 2008 ተረኛ አስተናጋጆች አሉላ ከበደና
አዳነች ፍስሐየንን ከፕሮግራም አቀናባሪያችን ብርሃን ኃይሉና ከስርጭት መሐንዲሱ ኦድሪስ ሪጌስ ጋር አብረናችሁ እናመሻለን።
አሁን በቅድሚያ የሰዓቱን የዓለም ዜና።
የኔቶ ማለት የሰሜን አትላንቲክ ቃል ኪዳን ሀገሮች ድርጅት ኃላፊ ሩሲያ በሶሪያ ላይ አሳሳቢ የሆነ ወታደራዊ እንቅስቃሴ እያካሄደች ነው ሲሉ ነቅፈዋል። ጄንስ ስቶልተንበርግ ይህን ያሉት ሩሲያ በሀገሪቱ አማጽያን ላይ ክሩዝ ሚሳይል ከተኮሰች በኋላ ነው። ስቶልተንበርግ ብራስልስ ውስጥ በሚደረገው የኔቶ መከላከያ ሚኒስትሮች ስብሰባ ለመገኘት በገቡበት ወቅት ነው ነቀፌታውን ያሰሙት። የሩሲያ በሶሪያ የእርስ በርስ ጦርነት ውስጥ መግባት ዋናው አጀንዳው ይሆናል ተብሎ ይጠበቃል። ሶሪያ ውስጥ የአየር ድብደባ የሚያካሂዱት የሩሲያ ጀት አይሮፕላኖች በያዝነው ሳምንት የቱርክን አየር መስመር ጥሰዋል መባሉ ጉዳዩን አክብዶታል። ቱርክ በዩናይትድ ስቴትስ የሚደገፈው ኔቶ አባል መሆኗ ይታወቃል። ኔቶ ማንኛውም አይነት አደጋ የሚደቀንባቸውን ቱርክን ያቀፉ የወታደራዊ ውህደት አባል አገሮችን ለመጠበቅ ዝግጁ ነው፣ ብቃትም አለው ሲሉ ስቶልተንበርግ አስገንዝበዋል።
ዩናይትድ ስቴትስ አፍጋኒስታን ውስጥ ኩንዱዝ በሚገኘው የድንበር የለሽ ሐኪሞች ማህበር ዓለም አቀፍ የሕክምና ረድኤት ሆስፒታል ላይ ባካሄደችው ወይም በተፈጸመ የአየር ድብደባ 22 ሰዎች እንደተገደሉ መዘገቡ ይታወቃል። 33 ሰዎች አሁንም የገቡበት እንዳልታወቀ የድንበር የለሹ ሐኪሞች ማህበር ዛሬ አመልክቷል። የት እንደገቡ ካልታወቁት ሰዎች መካከል 9ኙ ህሙማን ሲሆኑ 24ቱ የሆስፒታሉ ሰራተኞች መሆናቸውንም የሕክምና ቡድኑ አመልክቷል። ሆስፒታሉ ውስጥ ተጨማሪ አስከሬኖች ወይንም ከዚህ በላይ ቁጥራቸው ከፍ ያለ አስከሬኖች ሊገኙ እንደሚችሉ ማክሎበታል። አሁንም ከድንጋጤው አልወጣንም ሲሉ የህክምናው ቡድን ተወካይ ካቡል ውስጥ ለጋዜጠኞች ተናግረዋል። የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ ለተፈጸመው ጥቃት ለህክምናው ቡድን ፕሬዚዳንት ዶክተር ጆኒ ሉ ይቅርታ ጠይቀዋል። የአሜሪካ ድምጽ ራዲዮ ዘጋቢ ዝላቲካ ሆክ ያጠናቀረችውን ዘገባ ዝርዝር ትዝታ በላቸው ይዛ ቀርባለች።
ፕሬዚደንት ኦባማ ትናንት ወደ ዓለም አቀፉ የሕክምና ተራድኦ ቡድን ድንበር የለሽ ሐኪሞች ፕሬዚደንት ዣን ሉ ስልክ ደውለው የሠራተኞቻቸውና የህሙማን ሕይወት መጥፋቱ ያሳዘናቸው መሆኑን ገልጸውላቸዋል። ለተፈጠረው አጋጣሚም ይቅርታ ጠይቀዋል። የዋይት ሐውስ ቃል አቀባይ ጆሽ ኤርንስት ያብራራሉ።
The president assured Dr. Liu that the Department of Defense investigation currently underway.
የዩናይትድ ስቴትስ መከላከያ መስሪያ ቤት በሆስፒታሉ መመታት ላይ የጀመረው ምርመራ ያንዳንዱን ጭብጥ የሚመረምር ሚዛናዊ፣ ግልጽና የተሟላ እንደሚሆን ፕሬዝደንቱ ለዶክተር ሉ አረጋግጠዋል። አስፈላጊ ሆኖ ከተገኘ እንዲህ አይነቱ አሳዛኝ ክስተት እንዳይደገም ለውጥም እንደሚያደርጉ ገልጸውላቸዋል።
ሜዲሰን ሳን ፍሮንቲየር በምህጻር ኤምኤስኤፍ ይባላል። ይኸው ኩንዱዝ አፍጋኒስታን ውስጥ ጉዳት የደረሰበት እርዳታ ሰጪ ቡድን የዩናይትድ ስቴትስን የሰሜን አትላንቲክ የጦር ትብብር ድርጅት ኔቶ አገሮችንም ሆነ የአፍጋኒስታንን ወታደራዊ ባለሥልጣናት ወገኝተኛ ያለመሆን እንደሚጠራጠር ጠቁሞ ጥቃቱ በሌላ ወይም በገለልተኛ አካል እንዲመረመር ጠይቋል። የድንበር የለሽ ሐኪሞች ቡድን ዋና ዳይሬክተር ጄሰን ኮን እንዲህ ብለዋል።
We are calling on President Obama to consent to the fact-finding commission.
President Obama ላጣሪ ኮሚሽኑ ይሁንታ እንዲሰጡ እየጠየቅን ነው። ይህን ማድረጋቸው የዩናይትድ ስቴትስ መንግስት ለዓለም አቀፍ ሰብአዊ ሕግና ለጦርነትም ሕጎች መከበር ያለውን ቁርጠኝነት ያሳያል። ይህ ኩንዱዝ ውስጥ የተገደሉ የኛን ባልደረቦችና ህሙማን ብቻ አይደለም የሚመለከተው። በመላ ዓለም በግጭት አካባቢዎች የሚሰሩ መላ የሕክምና ቡድኖቻችን ደህንነት ጉዳይ ነው።
በኩንዱዙ የአየር ድብደባ 10 ህሙማኑና 12 ባልደረቦቹ እንደተገደሉበት ከ30 በላይ ሰው መቁሰሉን መቀመጫው ፈረንሳይ ዋና ከተማ ፓሪስ የሆነው ድንበር የለሽ ሐኪሞች ቡድን አስታውቋል። የአፍጋኒስታን ጦር በሰጠው መግለጫ የታሊባን ታጣቂዎች ከሆስፒታሉ ቅጥር ግቢ ውስጥ እየተኮሱብን ነው ብለን ስላመንን የአሜሪካን የአየር እርዳታ ጠይቀናል ብሏል።
ፊፋ በሚል የእንግሊዝኛ አጽሮት የሚታወቀው የእግር ኳስ ኮንፌዴሬሽን የሥነ ምግባር ኮሚቴ የኮንፌዴሬሽኑን ፕሬዚደንት ሴፕ ፕላተርና ሊተኳቸው የሚችሉ ሰውን ለዘጠና ቀናት ከስራ አግዷል። ኮሚቴው በፕላተርና በሚሼል ፕላቲኒ ላይ ይህን እርምጃ የወሰደው ዛሬ ነው። የስዊትዘርላንድ አቃቢያነ ሕግ ፕላተር ከአራት ዓመታት በፊት $2 ሚሊዮን የሚሆን ገንዘብ ለፕላቲኒ ሰጥተዋል በሚል ክስ ምርመራ እያካሄዱ ናቸው። ፕላተር በአሁኑ ወቅት ፊፋን በምንም አይነት ሊወክል አይችሉም ብለዋል። የፕላተር ጠበቆች በበኩላቸው ከስራ ያገዳቸው ኮሚቴ ፕላተር ማስረጃ እንዲያቀርቡ ሳይጠይቅ እርምጃ በመውሰድ የራሱን ሕግ አላከበረም ሲሉ ነቅፈዋል። ረጅም ጊዜ የአፍሪካ የእግር ኳስ ኮንፌዴሬሽን ኃላፊ ኢሳ ሃያቱ የፊፋ ተጠባባቂ ፕሬዝደንት ሆነዋል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የፕሬዚዳንት ፖል ካጋሜ የስልጣን ዘመን ከሁለት ዓመታት በኋላ ሲያበቃ ለሶስተኛ የስልጣን ዘመን መወዳደር እንዲችሉ የሩዋንዳ ከፍተኛ ፍርድ ቤት መንገድ የከፈተላቸው መሆኑ ተዘገበ። ሂደቱ ሕግ እስካከበረ ድረስ ፕሬዚዳንቶች ለሶስተኛ ጊዜ እንዲወዳደሩ ለማስቻል በሁለት ስልጣን ጊዜ ብቻ ወይም ለሁለት የስልጣን ዘመናት ብቻ እንዲያገለግሉ የሚደነግገውን ሕግ ለማንሳት የሕገ መንግስት ማሻሻያ መደረግ ሕጋዊ ነው ሲል ከፍተኛ ፍርድ ቤቱ ወስኗል። የሩዋንዳ ምክር ቤት ባለፈው ሐምሌ ወር ፕሬዚዳንቱ ለሶስተኛ ጊዜ ይወዳደሩ ዘንድ የሚደግፍ ውሳኔ ካሳለፈ በኋላ አረንጓዴ ፓርቲ የተባለው የተቃዋሚ ድርጅት ከፍተኛው ፍርድ ቤት ያቀረበውን የውሳኔ ሀሳብ እንዲያግድ ፊርማዎችን አሰባስቦ ለፍርድ ቤቱ ማቅረቡ ይታወሳል። ማንኛውም አይነት ለውጥ በህዝበ ውሳኔ መጽደቅ ይኖርበታል። ይሁንና የፖል ካጋሜ መንግስት የአገሪቱን የመገናኛ ብዙሀን ስለሚቆጣጠርና ፕሬዚዳንቱ ከ21 ዓመታት በፊት ፍጅት ከተፈጸመ ወዲህ በአገሪቱ ሰላም እንዲሰፍን በማድረጋቸው ተወዳጅነትን አትርፈዋልና ህዝቡ የማሻሻያውን ሀሳብ ይደግፋል ተብሎ ይጠበቃል። የዩናይት ስቴትስ የውጭ ጉዳይ ሚኒስትር ፕሬዚዳንት ካጋሜ ለሶስተኛ ጊዜ እንዲወዳደሩ የተወሰደው እርምጃ እንዳሳሰበው ገልጦ ነበር። ስልጣን ላይ ያሉ ሰዎች ወይም ፕሬዚዳንቶች ለፖለቲካዊ ጥቅማቸው ሲሉ ህገ መንግስትን የመለወጥ ተግባራቸውን አንደግፍም ሲሉ የውጭ ጉዳይ ሚኒስትሩ ቃል አቀባይ ጆን ኬርቢ ባለፈው ወር ተናግረው ነበር።
በማዕከላዊ አፍሪካ ሪፑብሊክ መዲና ባንጁ ሰሜን ክፍል አንድ ሰላም ጠባቂ ወታደር በታጣቂዎች እንደተገደለና አንድ እንደቆሰለ የተባበሩት መንግስታት ድርጅት ገልጿል። አንድ የመንግስታቱ ድርጅት ቃል አቀባይ ትላንት በተናገሩት መሰረት የሰላም ጥበቃው ካሚዮን ባለፈው ማክሰኞ ዳማራና ኢንጌሬንጉ በተባሉት ከተሞች መካከል ይጓዝ በነበረበት ወቅት ማንነታቸው ያልታወቀ ታጣቂዎች ተኩስ ከፈቱበት። ሰላም ጠባቂው ኃይልም የምላሽ ተኩስ እንደከፈተ ቃል አቀባዩ ተናግረዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ጥቃቱን አውግዘው አጥቂዎቹን ለፍርድ ለማቅረብ ፈጣን እርምጃ እንዲወሰድ አሳስበዋል። በማዕከላዊ አፍሪካ ሪፑብሊክ የ11 ቀናት በፊት በሙስሊሞችና በክርስቲያኖች መካከል በተነሳ ግጭት ብዙ ሰዎች ተገድለዋል። የማሊነዋሪ እየት እንደተሰማ ጊዜያዊ ፕሬዚደንት ካትሪን ሳምባ ፓንዛ የተባበሩት መንግስታት ድርጅት ጠቅላላ ጉባኤን አቋርጠው ወደ ሀገራቸው እንደተመለሱ ይታወሳል። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ሬዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ እኔ አዳነች ፍሳዬና
አሉላ ከበደንን በሰዓቱ የዓለም ዜና የጀመረው የሐሙስ መስከረም 28 ቀን ምሽት ስርጭታችን የተለያዩ ለትንታኔ የተመረጡ የዜና ዘገባዎችና ልዩ ልዩ ቅንብሮችን ያስከትላል። ወደ ምሽቱ አቢይ ርዕስ ከመሄዳችን አስቀድሞ ቆየት ብለው ከሚቀርቡ ዝግጅቶች ታዲያ አንዱን ከወዲሁ ለቅምሻ እንበል።
ምናልባት አንዳንድ ሀገሮች እነ ቻይና እነ ህንድ የሌሎቹ የምዕራባውያን ሀገሮች ታሪካዊ ኃላፊነት አለ እኛ ባልበከልንበት ዘመን ሲበክሉ ነበር የሚለው አይነት እንደገና አገር ሽቶ ታሪክ።
ዶክተር ጌታቸው አሰፋ የተፈጥሮ አካባቢ ተመራማሪና የካልገሪ ዩኒቨርሲቲ ተባባሪ ፕሮፌሰር ናቸው። በተባበሩት መንግስታት ድርጅት ሰባኛ ጠቅላላ ጉባኤና በመጪው የፓሪስ የአየር ንብረት ለውጥ ዓለም አቀፍ ስብሰባ ላይ የሰጡት ትንታኔ በተፈጥሮ አካባቢ ዝግጅታችን ይቀርባል። አድማጮች አሁን ወደ ዕለቱ አብይ ርዕስ እናመራለን።
ኢትዮጵያ ውስጥ እየተስተዋለ ያለው ረሃብ የገዢው ፓርቲ የፖሊሲ ውድቀት ነው ሲል ሰማያዊ ፓርቲ ከሰሰ። ፖሊሲው ገበሬውን የመንግስት ጥሰኛ ያደረገው ስለሆነ ገበሬው ነጻ እስካልሆነ ድረስ ረሃብ ሊጠፋ እንደማይችልም የሰማያዊ ፓርቲ መሪዎች ይናገራሉ። የኢትዮጵያ መንግስት በበኩሉ ስራ ላይ ያለው ፖሊሲ ባይኖር ኖሮ ዛሬ እርዳታ ፈላጊዎች ቁጥር በብዙ ጥፍ እየጨመረ ሊሆን ይችል ነበር ይላል። መለስካቸው አምሃ ዝርዝሩን ይዟል።
ሰማያዊ ፓርቲ ዛሬ ረፋዱ ላይ በጽህፈት ቤቱ በሰጠው ጋዜጣዊ መግለጫ ባሰራጨው ጽሑፍ ገና ከርዕሱ ረሃቡ የገዢው ፓርቲ የፖሊሲ ውድቀት ነው ሲል ክሱን ይጀምራል። በተለይም ባለፉት 10 ዓመታት ኢኮኖሚውን በሁለት አሃዝ እያሳደገ እንደሚገኝ ልሳኑ ባደረጋቸው የመንግሥት ብዙሃን መገናኛዎች በረሃብና በርዛት እየተሰቃየ ለሚገኘው ሕዝብ መልሶ እየነገረ ይገኛል ሲልም መንግሥት ተመዝግቧል ያለውን ፈጣን የምጣኔ ሀብት እድገት ፉርሽ እንደሆነ ለማሳየት ይሞክራል። መረጃዎችን በመጥቀስም በአሁኑ ጊዜ ከ7.5 ሚሊዮን በላይ ኢትዮጵያውያን ለከፋ የረሃብ አደጋ ተጋልጠዋል፣ ከ40 ሺህ በላይ ሕፃናትም የረሃቡ ሰለባ ሆነዋል ሲል ያትታል። ይህ አደጋ የተፈጠረው በኤልኒኞ ወይንም በሌላ የተፈጥሮ ክስተት ሳይሆን መንግሥት በሚከተለው ፖሊሲ ነው ሲሉ የፓርቲው ፕሬዚዳንት አቶ ይልቃል ጌትነት ይከራከራሉ።
የኢትዮጵያ ገበሬ የመሬቱ ባለቤት አይደለም። የኢትዮጵያ ገበሬ አሁንም የመንግስት ጭሰኛ ነው። የኢትዮጵያ ገበሬ በራሱ ነጻነት የራሱን መሪዎች አይመርጥም፣ የራሱን አስተዳዳሪዎች አይመርጥም፣ የራሱን መንግስት አያቋቁም። በእነዚህ ተያያዥ ፖሊሲ ምክንያቶች ሰፋፊ እርሻዎች የሉም፣ መሬት ፕራይቬታይዝድ አይደለም። በደርግ እንኳን የነበሩትን አጥፍቷቸዋል። ያድ ደርግ የጀመረው ነገር በአጠቃላይ በመስኖ ላይ ያለው ዝርክርክነት፣ የመሬት ፖሊሲው እንዲሁም ደግሞ የኢህአዴግ ተቀባይነት አለማኖር እና የአፈጻጸም ደካማነቱ፣ ምሁራንን አግላይነቱ፣ እነዚህ ዋና ዋና ለድርቁ ምክንያቶች ናቸው።
የፓርቲው ምክትል ፕሬዚዳንት አቶ ነገሰ ተፈረደኝ በበኩላቸው ድርቁ ወይንም የዝናብ እጥረቱ የመጣው ኤልኒኞ በተሰኘው የአየር ንብረት ክስተት መሆኑን ሳያስተባብሉ ለዚህ ግን ዝግጁ ሆኖ መገኘት ይቻል ነበረ ሲሉ ከጋዜጠኞች ከተሰነዘረው ጥያቄ ተነስተው ያብራራሉ።
ይሄ ኤልኒኞ ከአንድ ዓመት በፊት አደጋ እንደሚያስከትል ተነግሯል። የኢትዮጵያ መንግስትም ያውቃል። ካላወቀ ደግሞ አጠቃላይ ችግር አለ ማለት ነው። ዋናው አደጋ የመሸፋፈኑ ነው እንጂ የክላይሜት ፕሬዲክሽን ሴንተር ከአንድ ዓመት በፊት ከኢትዮጵያም አልፎ ለሚመለከታቸው የዓለም አቀፍ ድርጅቶች አስታውቋል። የተወሰደው እርምጃ ምንድን ነው? የለም።
የኢትዮጵያ መንግስት ባለሥልጣናት በተለያየ ጊዜ እንደገለጹት የማይናቅ ቁጥር ባላቸው የሀገሪቱ ዜጎች ላይ በአሁኑ ጊዜ የምግብ እጥረት እንደተከሰተ ተናግረው መንግስት ግን ይህንን እየተቋቋመ ነው ሲሉ ይደመጣሉ። በግብርና ሚኒስቴር የሕዝብ ግንኙነት ቢሮ ዲሬክተር አቶ አለማየሁ ብርሃኑ ይህን በተመለከተ በቅርቡ ለቪኦኤ እንዲህ ብለው ነበረ።
ግብርናችን ደግሞ ይህንን ሊቋቋም በሚችል ሁኔታ ፖሊሲና ስትራቴጂ ቀርጸን ከዝናብ ጥገኝነት ለመላቀቅ ሰፊ ስራ ነው እየተሰራ ያለ። እንደ ድሮ ቢሆን አሁን ይረዳል ተብሎ የሚጠበቀው ሕዝብ ቁጥር በሶስትና አራት እጥፍ ገኖ ይወጣ ነበረ። ግብርናው ባለው ፖሊሲና ስትራቴጂ ተደግፎ እየተሰራ ካለው እና ከመጣው ልማትና እድገት አንጻር አሁን የተረጂውን ቁጥር በሚታወቀው መጠን ልንቀንስ ችለናል ብሎ መውሰድ ይቻላል እና ውጤቱ የመጣው ልማቱ፣ እድገቱ በተከታታይ ከመመዝገቡ ጋር ተያይዞ ስለሆነ በዚህ አይነት ሁኔታ ልንወስድ እንችላለን።
የሰማያዊ ፓርቲ የውጭ ግንኙነት ኃላፊ አቶ አበበ አካሉ በበኩላቸው መንግስት የግብርናውን ዘርፍ ምርታማነት ከፍ በማድረግ በኩል በቂ ስራ አልሰራም ባይ ናቸው። የኢትዮጵያ አርሶ አደሮች ዛሬ የሚጠቀሙባቸው አብዛኞቹ ቴክኖሎጂዎች ለሺዎች ዓመታት ከኛው ጋር የነበሩ ናቸው ይላሉ።
የገበሬው የርሻ ያስተረስ ባህሉ እስካሁን እኮ አንድም ለውጥ አላመጣም። ወዴ እንዴት አዘመን ነው ዘምሯል? ጥንት ቅርማያቶቻችን በበሬ ያርሱ ነበር፣ ዛሬም ያለው ትውልድ በበሬ ነው የሚያርሰው። ምንድነው የተደረገው? ይሄን እንኳን አንድ የገበሬ ማሳ ላይ ኮምባይነርና ሃርቨስተርና ያለን ትራክተርና ያለን ይሄንን መለወጥ እኮ ነው ያልቻለ። ይሄን ፖሊሲው ይሄን ሲቀርጽ በሚቀጥሉ ዘመናት ላይ እንዴት አድርገን ነው እነኝን ችግሮች መቅረፍ የምንችለው? እስከ መጨረሻው ቴክኖሎጂ እንዴት እንጠቀመው? እንዴ እንደነ ጃፓን የመሳሰለ በአደጋ የተጠቁ ሀገሮች አሉ እንዴ? ግን በምን ያህል ፍጥነት በቁጥር ሶስት እንዳሆነ ትምህርት ለዜጎቻችን ይስጡ ክብር። እኛ እኮ አንድ የሞተ የአፋር ፍየል እንኳን አላሳየንም እኮ ኢትዮጵያ ቴሌቪዥን አይተናል። የውጭ ሚዲያዎች ነች ሲዘግቡት ነው። ለምን አናየው? ኢህአዴግ ምን ያስፈራዋል እነኝን ችግሮች ለማሳየት? እየተራቡ ናቸው ወገኖቻችን ብንል ምን አለበት? አድገናል እየተባለ ተረመናል የሚባለውን ነገር ስለሚፈራው ነው ሚስጥሩ እንዳይገለጽ ነው የፈለግነው። ስለዚህ የፖሊሲው ውድቀት ነው የምንለው።
ገዢው ፓርቲና መንግስቱ ግብርና ምር የኢኮኖሚ ፖሊሲው ካለፉት 10 ዓመታት ጀምሮ የሀገሪቱን ኢኮኖሚ በሁለት አሃዝ ዓመታዊ እድገት እንዳራመደው ይገልጻሉ። የመሬት ፖሊሲውን በተመለከተም መሬት የመንግስትና የህዝብ ነው በሚለው ህገ መንግስታዊ ድንጋጌ በቀላሉ ሊሻሻል የማይችል እንደሆነ በማያጠራጥር መልኩ ገልጿል። ዛሬ በሕይወት የሌሉትና ሀገሪቱን ከሁለት አስር ዓመቶች በላይ የመሯት አቶ መለስ ዜናዊ በአንድ ወቅት አሁን ያለው የመሬት ይዞታ የሚቀየረው በኢህአዴግ መቃብር ላይ ነው ሲሉ ለተቃዋሚዎቻቸው እቅጩ ነግረዋቸው እንደነበረም አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው አመሰግናለሁ። ወደ ሌላ ተያያዥ ርዕስ እንለፍ። በኢትዮጵያ ምጣኔ ሀብት ከፍተኛ ሚና ያለው የግብርናው ዘርፍ አፋጣኝ መዋቅራዊ ለውጥ ያስፈልገዋል። የመሬት ይዞታና የሰፋፊ እርሻዎች ልማትም ከፖሊሲ እስከ አፈጻጸም ለውጥ ያሻዋል ሲሉ አስተያየታቸውን ለአሜሪካ ድምፅ ራዲዮ የሰጡ የልማት ምጣኔ ሀብት ባለሙያ ያስረዳሉ። ከ30 ዓመታት በላይ በዓለም ባንክና በሌሎችም የልማት ድርጅቶች ያገለገሉት ዶክተር አክሎግ ቢራራን ሄኖክ ሰማእግዜር ነው ያነጋገራቸው። ሁሉን አሳታፊ ለውጥ ያሻል ይላሉ ባለሙያው።
ኢትዮጵያ ያላት የተፈጥሮ ሀብት ዘይት አታመርትም፣ ዳያመንድ ወይም ደግሞ እንቁ አታመርትም። እንደ ደቡብ አፍሪካ አይደለችም፣ ወይም ደግሞ እንደ ዛየር አይደለችም። ግን ያላት የተፈጥሮ ጥሪት መሬት፣ ወንዝ፣ ውሃ፣ ዝናብ፣ የሰው ኃይል እነዚህ ናቸው። አብዛኛው የኢትዮጵያ ሕዝብ የሚመካው በእርሻ ነው። እርሻው እያደገ መዋቅራዊ ለውጥ ስኬታማ እየሆነ በሚሄድበት ጊዜ ለኢንዱስትሪ መጋቢ ይሆናል። እየተሻሻለ ዘመናዊ እየሆነ ይሄዳል። መጋቢ ተደጋጋፊ የሆነ ኢኮኖሚ ለመፍጠር ይቻላል፣ ያስችላል የሚል ነው። አጼ ኃይለ ሥላሴ ያደረጉት አንድ ሰሞን በኢትዮጵያ በጣም ከፍተኛ የሆነ የግል እርሻ የኮሜርሻል የንግድ እርሻ ተስፋፍቶ ነበር። ደርግ ያንን አወደመው። በጣም የሚዘገንና የሚያሳዝን ነው። የንግድ እርሻ መስፋፋቱ ለኢትዮጵያ አንደኛ የምግብ ዋስትና ያስገኝ ነበር፣ ሁለተኛ የኢንዱስትሪ መጋቢ ይሆን ነበር። የጨርቅ ፋብሪካ አሁን ቱርኮች የያዙት፣ ፓኪስታኖች የያዙት፣ ሌሎችም የያዙት ኢትዮጵያውያን እንዲይዙት ይችሉ ነበር። ምክንያቱም ኢትዮጵያውያን ታታሪዎች ናቸው። ማንኛውንም ነገር ለመስራት የሚችል ሕዝብ ነው ያለው ኢትዮጵያ ውስጥ።
ዶክተር አክሎግ ግን እዚህ ላይ በተለይ ሰፋፊ የግል እርሻዎች መኖራቸው፣ የመንግስትም እርሻዎች የተስፋፉበት አጋጣሚ አለ። ይህንም በአጼ ኃይለ ሥላሴ ዘመን የሆነውን አስቀድሞ ሲያወድሱት ቆይተዋል። በተደጋጋሚ ግን እዚህ ዝግጅትም ቀርበው የኢትዮጵያ የአሁኑ መንግስት ኢህአዴግ የሚያደርጋቸውን የእርሻ መስፋፋቶች ይቃወማሉ። በጽሁፍም ብዙ ጊዜ የሚገልጹት ነው። ለምን?
አዎ፣ እኔ የዘመናዊ እርሻ በኢትዮጵያውያን የተያዘ አካባቢዎችን የሚጠብቅ ነዋሪዎችን ህይወታቸውን ወደ ጥሩ ኑሮ ሁኔታ የሚለውጥ በምንም አልቃወምም፣ አስፈላጊ ነው እላለሁ። ነገር ግን በጣም አስቸጋሪ ሆኖ የማገኘው ካሩቱሪ የተባለው የህንድ ድርጅት ብዙ ሺህ ሄክታር መሬት ለም መሬት መሰጠቱና ምርቱን አምርቶ ሰዎችን ሳይቀጥር ኑሯቸውን አቃውሶ ለህንድ ገበያ ማቅረቡን እቃወማለሁ።
በእርግጥ ካራቱሪ አሁን እንኳ ስራውንም እንደማቆሙ ነው ያለው። ሰዎች ከመፈናቀላቸው ውጪ በስፋት የተገኘ ጥቅም ቢኖር ካራቱሪ ምናልባት በህንድ አክሲዮን ገበያ ያገኘው ጠቀም ያለ ገንዘብ ነው። አስቀድመው በዚህ በህንድ አክሲዮን ገበያ ዋጋው ትንሽ የነበረው ኩባንያ በጣም በትልቅ ያንዳንዱን ድርሻውን ሼሩን ሸጦ የወጣ ድርጅት ነው። ስለዚህ ያፈጻጸም ችግር በስፋት ሁሉም ጋር የሚነሳ ጉዳይ ነው። የክልል መንግስታትም ባለስልጣናት ያነሱት ጉዳይ ነው፣ ህዝብ የሚያፈናቀል በሚሆን ጊዜ ከዛም አልፎ። ስለዚህ እንግዲህ ሰፋፊ እርሻዎች ለኢንዱስትሪ መር የግብርና ኢኮኖሚ ወሳኝ፣ በተለይ ደግሞ ዘለቄታ ያለው ልማት ለማምጣት የሚያስችሉ ከሆነ የኢትዮጵያ መንግስት ከነኚህ ትላልቅ የግብርና ወይም የተለያዩ ኩባንያዎች ጋር በሚያደርጋቸው ድርድሮች ወይም በሚስማማባቸው በሚፈርማቸው ስምምነቶች ማንሳት ያለበት ነጥብ ምን ምን ናቸው? ሀገራዊ ጥቅምን ለማስጠበቅ
አግባብ ያለው ነው። ብሔራዊ ጥሪት በሚባልበት ጊዜ ባለቤትነትን ይጠይቃል። ባለቤቱ ማን ነው? ባለቤቱ የኢትዮጵያ ህዝብ ነው? ነዋሪው ነው? ለምሳሌ በጋምቤላ ብንወስድ ለግል ባለሀብቶች የተሰጠ ብዙ መሬት አለ። ለውጭ ሀገር ድርጅቶች የተሰጠ ብዙ መሬት አለ። የጋምቤላ ህዝብ ተሳታፊ ነው አይደለም የሚለው ነው ዋናው ጥያቄ ለእኔ። በኦሮሞያ የኦሮሞያ ህዝብ እና እንዲያው ቢቻል ኖሮ እንዲያውም አላደለንም እንጂ ኢትዮጵያውያን ትግራይ ሆነ አማራ ሆነ ጉራጌ ሆነ የፈለገው ይሁን ማንም ኢትዮጵያዊ ጠንክሮ እስከሰራ ድረስ አካባቢውን እስከጠበቀ ድረስ ነዋሪዎቹን እስከጠቀመ ድረስ ህዝቡን ተመግቦ እንዲያደር ስራ እድል አግኝቶ እንዲያደር እስካደረገ ድረስ እና አገሪቱ ራሷን እንድትችል እስካደረገ ድረስ ይሄ አግባብ አለው የእርሻ ሚና። አግባብ የማይኖረው ግን ድርድር በሚደረግበት ጊዜ ለ25 ዓመት ሆነ ለ50 ዓመት ወይም ደግሞ አንድ ጊዜ እንደውም መጽሐፍ ጽፌበታለሁ ታላቁ የመሬት ነጠቃ የሚለው ምንድን ነው ያየሁት ሁኔታና ዓለም ባንክም በዘገባው ላይ በመጀመሪያ ዘገባው ላይ ያስጠነቀቀው ምንድን ነው ባለቤትነቱን ማን ነው የያዘው የሚለው ነው። ለምንድን ነው የሚጠቅመው? እንግዲህ ጥቅም አለው እኮ በኢንቨስት ገንዘብ በሚፈስበት ጊዜ የስራ እድል መፍጠር አንዱ እንትን መመዘኛ ነው። ቴክኖሎጂውን ማሻሻል አንዱ መመዘኛ ነው። ኢንዱስትሪውን ማስፋፋት አንዱ መመዘኛ ነው። የውጭ ምንዛሬ ማግኘት ብቻ መመዘኛ ሊሆን አይችልም። ይሄ ነው ችግር። እኔ ምንድን ነው ኢትዮጵያውያን የስራ እድል የሚያገኙበት ከሆነ ከሚሰደዱ ወጣቶች ወደዚያ ዘርፍ ቢሄዱ ወይም ደግሞ አይ ጭራሹን ልክ ጋምቤላ እንደሆነው አይ ምንም መሬታችን ተነጥቋል ምንም አማራጭ የለብንም ብለው ነዋሪዎቹ ወደ ኬንያ ስደተኛ ከሚሆኑ ወይም ደግሞ ወደ ደቡብ ሱዳን ከሚሄዱ ይህንን የሚያስወግድ የፖሊሲ ወይም መዋቅራዊ ችግሮችን የአስተዳደር ችግሮችን የሚያስወግድ የዘመናዊ እርሻ ሁኔታ ያዋጣል፣ ለኢትዮጵያ ያዋጣታል። የማያዋጣው ግን ቅድም እንዳልኩት ባለቤትነቱን ከኢትዮጵያውያን ነጥቆ ለውጭ ሀገር ኢንቨስተሮች መስጠቱ አያዋጣም።
ሄኖክንና እንግዳውን እናመሰግናለን። ኢህአዴግ ያቋቋመው አምባገነን መንግስት ለኢትዮጵያ መሰረታዊ ችግሮች መፍትሄ ሊሰጥ አይችልም ሲል ተቃዋሚው የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ አስታወቀ። የ2007ቱን የምርጫ ሂደት የተቹት አመራሮች ህገወጥ የሆነ ነገር እየተንከባለለ መጥቶ መንግስት ምስረታ ላይ ደርሰዋል ብለዋል። በተያያዘ ዜናም የፊታችን ቅዳሜና እሁድ በጠቅላይ ሚኒስትር ደሳለኝ ኃይለማርያም ሰብሳቢነት የሚካሄደው የእድገትና የለውጥ ሽግግር እቅድ ስብሰባ ላይ ቢጋበዙም የማይገኙ መሆናቸውን የተለያዩ ተቃዋሚ ፓርቲዎች እየገለጹ ነው። መድረክ ዛሬ የሰጠውን መግለጫ የተከታተለው እስክንድር ፍሬው ተከታዩን ዘግቧል።
በ2007ቱ አጠቃላይ ምርጫ ወቅት የታየው የተቃዋሚዎች ቅሬታ ዛሬም በመንግስት ምስረታ ማግስት ቀጥሏል። ለመጪዎቹ 5 ዓመታት በጠቅላይ ሚኒስትርነት እንዲቀጥሉ በፓርላማው የተሰየሙት አቶ ኃይለማርያም ደሳለኝ አዲሱን ካቢኔያቸውን ይፋ ያደረጉት ሰሞኑን ነው። ተቃዋሚዎቹ ግን ፓርላማው ራሱ የተቋቋመው በህጋዊ መንገድ አይደለም ባይ ናቸው። ዛሬ መግለጫ የሰጠው የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ይህንኑን ያንጸባረቀው ኢህአዴግ 100% እንዳሸነፈ ያወጀበት የምርጫ ሂደት መራጩን ህዝብ ያስቆጨ የሚገኝ መሆኑን ጠቅሷል። መድረክ የወቅቱ ሊቀመንበር ፕሮፌሰር በየነ ጴጥሮስ ከምርጫ እስከ መንግስት ምስረታ ያለውን ሂደት ነው የተቹት።
ያው ህገወጥ የሆነ ነገር እየተንከባለለ መጥቶ መንግስት ምስረታ ላይ ደርሷል። ይሄ የተመሰረተው መንግስት ቢሆን ስራውን በአግባብ ሊወጣ የማይችል ነው ብለን እዚህ መከራከሪያዎችን አስቀምጠናል። አንደኛ ስራና ሰራተኛ የማገናኘት ወራሪ ሙያና ስራ የማገናኘት ነገርም አናይም። የፖለቲካ ሹመት ብቻ ነው። ያ የፖለቲካ ሹመቱም እንዲሁ መበወዝ ነው። ከአንዱ ጋር ወስደው ሌላው ጋር ለዚህም ነው ፍራሽ አዳሽ ያለው። ምንም አዲስ ይሄ ነው የሚባል ብቃት ይዞ እየመጣ ይሄ መተካካት የሚሉትን ነገር ቀልድ አድርገውታል። ሽፋን ውሱ ነው ግን ቀልድ ነው።
ገዢው ፓርቲ ኢህአዴግና የብሔራዊ ምርጫ ቦርድ የ2007ቱን የምርጫ ሂደት አስመልክቶ በተቃዋሚዎች የሚቀርቡ ትችቶችን ሲያስተባብሉ ቆይተዋል። ምርጫ ቦርድ እንደሚያምነው ምርጫው በሰላማዊና በዲሞክራሲያዊ መንገድ የተካሄደ ከፍተኛ የህዝብ ተሳትፎ የታየበት ነው። በተቃዋሚዎች የሚቀርቡ ወንጀላዎችም መሰረተ ቢስ መሆናቸውን ይገልጻል። የምርጫ ቦርድን አስተያየት የሚጋራው ገዢው ፓርቲ ኢህአዴግም ተቃዋሚዎች የፓርላማ መቀመጫ ባያገኙም በሀገራዊ ጉዳዮች ላይ መሳተፍ እንደሚችሉ አስታውቋል። በህዝብ ተወካዮችና በፌዴሬሽን ምክር ቤቶች ጋራ ስብሰባ መክፈቻ ላይ የተናገሩት ፕሬዝዳንት ዶክተር ሙላቱ ተሾመም ከዚህ በፊት በጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የተገለጸውን አጠናክረዋል። እርሳቸው እንዳሉት በሰላማዊ መንገድ ለሚንቀሳቀሱ ፓርቲዎች በሀገራዊ ጉዳዮች ላይ ሐሳባቸውን የሚገልጹባቸው መድረኮች ይመቻቻሉ። በዛሬው መግለጫ ስለዚህው የተጠየቁት የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ ግን ከፓርላማው ውጪ መድረክ ሊኖር እንደማይችል አብራርተዋል።
ተቃዋሚ የፖለቲካ ፓርቲዎች በአንድ ተወዳዳሪ አሸንፊያለሁ የሚል ፓርቲ ባቋቋመው መንግስት ውስጥ እንዴት አድርገው መሳተፍ እንደምችሉ የኛም ሆነ የዓለም ተመክሮ የሚያሳየው መድረኩ ፓርላማ ነው። የፓርላማ መድረክ ነው። ያንን የፓርላማ መድረክ ጨርሶኑ እንዳይደርስበት አድርገዋል፣ እንዳይሆን አድርገውታል። ከዛ ውጪ ተቃዋሚ ፖለቲካ ፓርቲዎች እንግዲህ ከግለሰቦች ስብስብ አይደሉም። እንደማንም ግለሰቦች በሀገራዊ ጉዳይ ላይ ያገባቸዋል። በሰላምም ሆነ በጦርነቱ አስተያየት ይኖራቸዋል። እና በዛ አይነት መልክ የምናረገው ተሳትፎ እንደሆነ እንጂ ይሄ መንግስት እንደምለው ፓርቲዎችን አሳትፈን ነው መንግስታችንን የምናካሂደው የሚሉት ሊሆንም አይችልም። እንዴት አድርጎ ስልቱ እንዴት ነው?
የፊታችን ቅዳሜና እሁድ በጠቅላይ ሚኒስትሩ ሰብሳቢነት እንደሚካሄድ የሚጠበቀው የሁለተኛው የእድገትና ትራንስፎርሜሽን እቅድ ውይይት ከምርጫው በኋላ ተቃዋሚዎች የተጋበዙበት የመጀመሪያው ትልቅ መድረክ ሆኗል። የዚህ እቅድ ጭማቂ የሆነ 81 ገጽ የተላከላቸው የመድረክ አመራሮች 20 ሰዎችን ይዘው መገኘት እንደሚችሉ በደብዳቤ ተገልጾላቸዋል። እነሱ ግን እንደማይገኙ በመግለጽ ለጠቅላይ ሚኒስትሩ ቢሮ ደብዳቤ መጻፋቸውን ይፋ አድርገዋል። ለመናገር ስንት ደቂቃ እንኳን እንደተፈቀደላቸው በማያውቁት ጉባኤ ላይ መገኘት እንደሚያስቸግር ነው የገለጹት። የመድረክ ምክትል ሊቀመንበር ዶክተር መረራ ጉዲና እንዳሉትም የስብሰባው ግብዣ የመጣው የነርሱ ተደጋጋሚ ጥያቄ ምላሽ ባላገኘበት ሁኔታ ነው።
እኛ በተደጋጋሚ ከምርጫ በፊትም ከምርጫ በኋላ መሰረታዊ የሆኑ የሀገሪቱ ችግሮች ላይ እንነጋገር፣ የዲሞክራሲ ጥያቄ፣ የልማት ጥያቄ፣ በተለይ የዲሞክራሲ ጥያቄ ላይ ብለን ለጠቅላይ ሚኒስትሩ ደጋግመን እንጽፋለን። ከምርጫ በፊትም ከምርጫ በኋላ መሰረታዊ የሆኑ ችግሮች አሉ። ህዝብን አጭበርብሮ ተመረጥኩ ማለት ብቻ አይበቃም። እንነጋገርበት። ይሄ ነገር ስልጣን ወይ ሞት ብላችሁ ይዛችሁ ወደ ሞታችሁ አትሂዱ ብለን በግልጽ በአደባባይ ደብዳቤ ጽፈን ጠይቀናል። አልመለሱም። አሁን በኋላ ብር መጥቶ ይኸው እኛ 80 ነው ስንት ገጽ አዘጋጅታ ኑና ታዩ ሲያስተሙ ነበር።
ሌላው ተቃዋሚ ፓርቲ የመላው ኢትዮጵያ አንድነት ድርጅት መያድም በስብሰባው ላይ እንደማይገኝ አስታውቋል። ሌሎች ሀገራዊ ጥያቄዎች ባልተመለሱበት ሁኔታ ለመሳተፍ አንፈልግም ብለዋል የህዝብ ግንኙነት ኃላፊው አቶ ሙሉጌታ አበበ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የስብሰባውን ተሳታፊዎች ማንነትና ቁጥር አስመልክቶ መንግስት እስካሁን ይፋ ያደረገው ዝርዝር መረጃ ያለመኖሩን እስክንድር አስመልክቶ በዘገባው ያካተተው መረጃ የተገኘው ከተቃዋሚዎች መሆኑን ገልጿል።
ተከታዩም የመጽሔት የትንታኔ ርዕስ እዚያው አዲስ አበባ ያቆየናል። ለዛሬ ተይዞ የነበረው የአራቱ አምደኞች ጉዳይ የሚታይበት የችሎት ውሎ ለሌላ ተለዋጭ ቀጠሮ ለአምስተኛ ጊዜ ተቀጥሯል። ለዚህም ምክንያቱ ዳኞች ለስልጠና በመሄዳቸው መሆኑን የተከሳሽ ጠበቆች ይናገራሉ። ተለዋጭ ቀጠሮ በይፋ ያለመገለጹን ያመለከቱት የተከሳሽ ጠበቆች በጉዳዩ ማዘናቸውን አመልክተው ድርጊቱ ምክንያታዊም አይደለም ብለዋል። መለስካቸው አምሃ ተከታትሎታል።
ክሳቸው ተቋርጦ ከተፈቱት አምስቱ ጋዜጠኞችና የኢንተርኔት አምደኞች ተለይተው በእስር ቤት የሚገኙት የአራቱ ጦማሪያን ጉዳይ ብይን ዛሬም ሳይሰማ ቀረ። በፍርድ ቤቱ ግቢ ውስጥ ያገኘሁት ከተለመደው እንቅስቃሴ ውጪ ጥቂት የታሳሪዎች ቤተሰቦችን አባላትና የተከሳሽ ጠበቆችን ብቻ ነበረ። አቶ አማ መኮንን ያጋጠማቸውን እንደነገሩኝ ይህ ብይን ሊሰጥ መቀጠር ከተጀመረ እስከ ሁለት ጊዜ የተሰጡትን ተለዋጭ ቀጠሮች ለመረዳት ብዙ አልቸገራቸውም። ከዚያ በኋላ የተሰጡት ምክንያቶች ግን በፍጹም አሳማኝ አይደሉም ይላሉ። ዛሬ ደግሞ ያጋጠማቸውን አቶ አምሀ ያብራራሉ።
በተለይ እንደዚህ በወንጀል ጉዳይ አንድ ሰው ታስሮ ይሰጣል ብለን የማንጠብቃቸው ምክንያቶች ናቸው። ዛሬ ደግሞ ያጋጠመን በፍርድ ቤቱ በኩል እስካሁን ድረስ ለእኛ ኦፊሻል የተነገረ ነገር የለም። ዳኞች ስልጠና ላይ ናቸው። በዚህ ምክንያት ዛሬም ብይኑ ሊሰማ አይችልም ነው የተባለው እና በጥቅምት አምስት እንደዚሁ ይሰማል ነው የተባለው። ይህን ነገር የሰማ ነው በተባራሪ በሚባል ደረጃ በችሎቱ አካባቢ ከሚሰሩ ሰራተኞች ነው እንጂ ፍርድ ቤቱ ይሄ ለመሆኑ ለእኛም ሆነ ለአጠቃላይ ተገልጋዩ ህብረተሰብ በማስታወቂያም ሆነ በማናቸው መንገድ ኦፊሻሊ የገለጸው ነገር የለም።
ተደጋጋሚ ተለዋጭ ቀጠሮችና የፍርድ መጓተት በእጅጉ ያሰለቻቸውና ህብረተሰቡንም ያማረረ መሆኑን የሚገልጹት አቶ አማ በመሰረቱ ስልጠናውን እንደማይቃወሙና እንዲያውም አስፈላጊም ሊሆን እንደሚችል ይናገራሉ። መቼና እንዴት ነው መደራጀትና መርሃ ግብሩ መውጣት ያለበት ብለው ይጠይቃሉ። መልስ በማጣታቸውም ያደረባቸውን ስሜት ይገልጻሉ።
ስልጠናው ስራውን በሚያደናቅፍ ሁኔታ መሆን የለበትም። አሁን እንግዲህ ዛሬ ብይኑ ልንሰማ የተገኘው ነው። ፍርድ ቤቱ ምናልባት ከአንድ ወር ከአስራ አምስት ቀን ወይም ከሁለት ወር በኋላ በላይ ዝግ ሆኖ ባለጉዳይ ሳያስተናግድ ከቆየ በኋላ ነው። ስልጠናው በዚህ ጊዜ ውስጥ ሊካሄድ አይችልም ነበር ወይ ከዚህ ቀደም ብሎ በሆነ ምክንያት የግድ በዚህ ቀናት ስልጠናው መሰጠት ካለበትስ ሰዓት መምረጥ አይቻልም ነበርም ወይ? ከሰዓት ማድረግ አይቻልም ነበር ወይ? ቅዳሜና እሁዶቹን መጠቀም አይቻልም ነበር ወይ? እነዚህ ሁሉ ጥያቄዎች እኛ ልንመልሳቸው ያልቻልን በዋናነት ግን ጉዳያችን እልባት ባለማግኘቱ በጣም ታሳሪዎች ቤተሰቦችም እኛም የተከፋንበት ሁኔታ ነው ያጋጠመን።
ዛሬ የደረሰው አጋጣሚ ከፍርድ አስተዳደር አኳያ ምክንያታዊነቱ ምንም አይታየኝም ያሉት አቶ አምሃ በተለይ መንግስት መልካም አስተዳደርን ለማስፈን ቆርጫለሁ በሚልበት ወቅት ይህ መፈጸሙ አጠያያቂ እንደሆነ ይጠቁማሉ።
ምክንያታዊ ነው ለማለት የሚቻልበት ምንም መነሻ አለ ብያል አላምንም። እንዳልኩት ስልጠና ሊሰጥ ይችላል ያስፈልጋልም። ጊዜውን ግን በምንም ታምር የፍርድ ስራን በማያደናቅፍ ሁኔታ ማድረግ ይቻላል። ቀጠሮዎች ተስተጓጉለው ሊሰጡ የነበሩ ዳኝነቶች ተቋርጠው ስልጠናው ሊደረግ ይገባል የምልበት ምንም ምክንያት የለም። ይሄንንም በተደጋጋሚ አቤቱታ እየቀረበ ህዝቡ እያማረረ ባለበት ሁኔታ መልስ ሊሰጥ ያልቻለው ምናልባት ማለት የሚቻለው የፍርድ ቤቱ አስተዳደር አቅም ይኸው ነው፣ ከዚህ ያለፈ አቅም የለውም ብሎ ከሚደመደም በስተቀር ስራው አሰራሩ ተገቢ ነው የሚለውን ጀስቲፋይ ለማድረግ ምክንያት ለመፈለግ የሚያስችል ምንም ምክንያት የለም።
ሌላው የተከሳሾች ጠበቃ አቶ ሽብሩ ታደሰ በበኩላቸው የከፍተኛው ፍርድ ቤት 19ኛ ወንጀል ችሎት የመጨረሻውን ቀጠሮ በሰጠበት ዕለት ከዚያ በኋላ በማናቸውም ጊዜ ዳኞች ሲሟሉ ደንበኞቻቸው ተጠርተው ብይኑ እንደሚሰጣቸው ተነግሯቸው እንደነበረ አስታውሰው እሳቸውም ሆኑ አቶ አምሃ ይህንኑ ሲጠባበቁ እንደነበረ ይናገራሉ። እስከ ትናንትና ዕለት ግን ምንም ጥሪ ስላልነበረ ወደ ማረሚያ ቤት ሄደው ከደንበኞቻቸው ዛሬ እንደሚቀርቡ ማረጋገጣቸውን ይናገራሉ።
ቅሊንጦ ሄጄ ደንበኞቻችንን አግኝቻቸው ነበር እና የነገሩኝ ነገር ምንድን ነው? በዛሬ ዕለት እንደሚቀርቡ ከማረሚያ ቤቱ እንደተነገራቸው ነው። ያንንም ተከትሎ ዛሬ እዚህ መጣን። ምንድን የሆነው ለታሳሪዎቹ እንዳይመጡ ስልክ እንደተደወለ ከአስተዳደር ሰራተኞች ተረድተናል። ከሰዓት ነው የሄድኩት። እስከ ትላንት ከሰዓት በኋላ ድረስ ግን እንደሚቀርቡ በማረፊያ ቤቱ የተገለጸላቸው መሆኑን ደንበኞች አረጋግጠውልኛል።
በአሁኑ ጊዜ በማረሚያ ቤት የሚገኙት በፈቃዱ ኃይሉ፣ ናትናኤል ፈለቀ፣ አጥናፉ ብርሃኔና አቤል ዋበላ የፌዴራሉ አቃቢ ሕግ በሽብር ወንጀል ቢከሳቸውም ድንበር የለሹ የጋዜጠኞች ድርጅት ወይም ሪፖርተርስ ዊዛውት ቦርደር እነዚህ የኢንተርኔት አምደኞች ሐሳባቸውን ከመግለጽ ውጭ የሰሩት አንድም ወንጀል ስለሌላቸው የታሰሩት አለአበሳቸው ነው ብሏል። ስለሆነም መንግሥት በአስቸኳይ እንዲፈታቸው ጥሪውን በትናንትናው ዕለት ማቅረቡ ይታወሳል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው አምሃን ለዘገባው እናመሰግናለን። አድማጮች የምትከታተሉት በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር አሁን ከምሽቱ 3:35 መሆኑን ያመለክታል። ዋና ዋናውን የሰዓቱን የዓለም ዜና ከአዳነች ፍሳዬ እንሰማለን።
ስቶክሆልም ስዊድን ያለው የኖቤል ሽልማት ኮሚቴ የዘንድሮውን የሥነ ጽሑፍ ሽልማት ለቤላሩሳዊት ጋዜጠኛ ስቪትላና አሌክሴቪች ሰጠ። ሥነ ጽሑፋቸው የተለያዩ ይዘቶች፣ አመለካከቶችና ድምፆች ያሉት በጊዜያችን ለሚታይ ስቃይና ፍርታት መታሰቢያ ናቸው ሲል የኖቤል ሽልማት ኮሚቴው አሞግሷቸዋል። አሌክሴቪች በቸርኖቤል የተከሰተው መቅሰፍት በሰዎች ላይ ስላደረሰው አንደምታ፣ ስለ አፍጋኒስታን ጦርነት፣ ስለ ሶቪየት ኅብረትና ስለ ድኅረ ሶቪየት ታሪክ ጽፈዋል። የሥነ ጽሑፍ ሥራቸው በአፈ ታሪክና በሰዎች የግል አመለካከት ላይ የሚተማመን ነው። ደራሲዋ ሌሎች በርካታ ሽልማቶችን አግኝተዋል። አሌክሴቪች የተወለዱት ኢቫንኮ ፍራንሲስክ በተባለች የዩክራይን ከተማ ሲሆን አባታቸው ቤላሩሳዊ፣ እናታቸው ደግሞ ኡክራይናዊት ናቸው። አባታቸው ወታደራዊ አገልግሎታቸው እንደጨረሱ ቤተሰባቸው ወደ ቤላሩስ ሄደ። ኖቤል ተሸላሚዋ ጋዜጠኛ በብዙ ጋዜጦች የሰሩ ሲሆን ጸረ ሶቪየት ኅብረት ዝንባሌ ያላቸው ተቃዋሚ ተደርገው ይታዩ እንደነበር ታውቋል። በሳውዲ አረቢያ የተመራ ጥምረት ተብሎ የሚጠረጠር የአየር ድብደባ በየመን ይካሄድ የነበረ የሰርግ ሥነ ሥርዓትን እንደመታ የአይን ምስክሮችና ባለሥልጣኖች ገልጸዋል። በጥቃቱ ቢያንስ 15 ሰዎች ተገድለው 25 እንደቆሰሉ ታውቋል። ለአህመር ክፍለ ሀገር በሚገኘው ሳንባን ክልል ላይ የነበረው ቤት የተመታው ትላንት ማታ ሲሆን ሁቲ አማጽያን የሚቆጣጠሩት አካባቢ ነው። በየመን የሚመራው ጥምረት የአየር ድብደባ ሲያካሄድበት ቆይቷል። ዋና መሰረቱ ሪያድ የሆነው ጥምረት ስለ ጉዳዩ የተናገረው ነገር የለም። ጥምረቱ በየመን ላይ አስከፊ የአየር ድብደባ በማካሄድ ሲከሰስ ቆይተዋል። ለስድስት ወራት ያህል ሲካሄድ በቆየው የአየር ድብደባ 1100 የሚሆኑ ሲቪሎች እንደተገደሉ የተባበሩት መንግስታት ድርጅት ገልጿል። ጥምረቱ የሰርግ ስነ ስርዓትን ኢላማ በማድረግ ሲከሰስ በአስር ቀናት ውስጥ ለሁለተኛ ጊዜ ነው። ከአስር ቀናት በፊት በቀይ ባህር ጠረፍ አጠገብ በተደረገው የአየር ድብደባ ከ130 በላይ የሚሆኑ ሰዎች ተገድለዋል። በሳውዲ አረቢያ የሚመራው ጥምረት ተጠያቂ አይደለሁም ሲል አስተባብሏል። የተባበሩት መንግስታት ድርጅት የጸጥታ ምክር ቤት አባላት በሜዲትራኒያን ባህር በኩል ወደ አውሮፓ ለመግባት የሚሞክሩትን ፈላሾች የሚያሸጋግሩትን ጀልባዎች ይዞ የሚደመስስ የባህር ኃይል እንዲመደብ በያዝነው ሳምንት ድምፅ ሊሰጡ እንደሚችሉ ተዘግቧል። የተባበሩት መንግስታት ድርጅት የብሪታንያ አምባሳደር ማቴው ሪክሮፍት ስለ ጉዳዩ ብሩህ ተስፋ እንደሚታያቸው ገልጸዋል። ተሻሽሎ የቀረበ የውሳኔ ሀሳብ የአውሮፓ ህብረት መርከቦች በሊቢያ የውሃ ግዛቶች ላይ እንዳይገቡ ስለሚያግድ ሊቢያ በጉዳዩ ላይ የነበራትን ተቃውሞ አንስታለች።
አድማጮች የምትከታተሉት በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ ከአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
አዳነች ፍስሐየንን። የሁለተኛውን አጋማሽ ስርጭታችንን በእርስ ወሬዎቹ ጀምረናል። አሁን ወደ ሁለተኛው አጋማሽ ቀዳሚ ቅንብር ተፈጥሮና አካባቢ።
ሰባኛውን የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ልዩ የሚያደርገው ከሮማው ሊቀ ጳጳስ እስከ ሀገሮች መሪዎች ሁሉም ማለት እስኪቻል ለተፈጥሮ አካባቢ ጥበቃና ለአየር ንብረት ለውጥ ጉዳይ ልዩ ትኩረት ሰጥተውና በተቆርቋሪነት መናገራቸው ነው። የተፈጥሮ አካባቢ ተመራማሪውና ምዕራብ ካናዳ በሚገኘው የካልጋሪ ዩኒቨርሲቲ ተባባሪ ፕሮፌሰር እንዲሁም የምርትና የአገልግሎት ሂደት በአካባቢ ላይ ያለውን ተጽዕኖ የሚያጠና ክፍል ሊቀመንበር ዶክተር ጌታቸው አሰፋ በጉባኤው አካሄድና መንፈስ ላይ ለአሜሪካ ድምፅ ትንታኔ ሰጥተዋል። ሰለሞን አባተ ነው ያነጋገራቸው። ለመሆኑ ይህ ሁሉ ቁርጠኝነት በመሪዎች እየተነገረ የፊታችን ህዳር መጨረሻና ታህሳስ ወር መጀመሪያ ላይ ፈረንሳይ ዋና ከተማ ፓሪስ ላይ በሚካሄደው የዓለም የአየር ንብረት ጉባኤ ላይ አንዳች ተስፋ ሰጪ ስምምነት ይደረሳል የሚል ሀሳብ አለ? የሰለሞን ጥያቄ ነው።
አሁን ያለሁት በዩኒቨርሲቲ ኦፍ ካልጋሪ ወደ ምዕራብ ካናዳ የሚገኝ ዩኒቨርሲቲ ውስጥ ተባባሪ ፕሮፌሰር እንዲሁም በአንድ የምርትና የአገልግሎት ሂደት ውስጥ ከአካባቢ ተጽዕኖ ጋር ወይም ብክለት ጋር ያለውን ግንኙነት የሚያጠና ክፍል ሊቀመንበር ነኝ።
ዶክተር ጌታቸው በጣም አመሰግናለሁኝ በቅድሚያ ለጊዜው እና ብዙ ጊዜ መቼም እርሶ ከተመራማሪነቶ አጠገብ ምናልባት የአካባቢ ጥበቃ እና የአየር ንብረት ጉዳይ ተሟጋች ኖት ብልም የተሳሳትኩ አይመስለኝም እስካሁን ድረስ ካለን ግንኙነት እና ሰሞኑን ዓለም ተሰብስቦ የሚያወራው በአንድ ቃል ስለ ተፈጥሮ አካባቢ ነው። ከንጉሥ እስከ ጳጳስ ማለት እችላለሁኝ፣ ከፕሬዚደንት እስከ ሳይንቲስት ያለው ሁሉ ማለት እችላለሁኝ እና ትልቁ የዓለም ቀልብ፣ ትልቁ የዓለም ትኩረት የተፈጥሮ አካባቢ ጉዳይ ነው። ኒውዮርክ ላይ የተቀመጠው 70ኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤም አብዛኛውን ጊዜ ማለት እችላለሁኝ ሰጥቶ ሲነጋገር ሲመክር መሪዎች ሁሉ ሲናገሩ የነበረው በአየር ንብረት ጉዳይ በአካባቢ ጥበቃ ጉዳይ ላይ ነው። ይሄ ምንድን ነው የሚያሳየው ለእርስዎ?
በትክክል የአሁኑ የ70ኛው ጉባኤ ብዙ ነገሮች ልዩ የሚያደርጉት ነገሮች ነበሩ። በዋናነት የጠቀስከው ከጳጳስ ከጠቅላይ ሚኒስትሮች ከፕሬዚደንቶች ያተኮሩት በዚህ በአካባቢ ጉዳይ በተለይ ደግሞ በአየር ንብረት ለውጥ ጉዳይ ላይ ነው እና ምናልባት እኔ የወቅታዊነቱ ይመስለኛል በዋናነት። ያ ማለት እንደምናውቀው የ70ኛው ጠቅላላ ጉባኤ አሁን የምዕተ ዓመት ግቦች የምንላቸው የነበሩት ማብቂያ እንዲሁም በእነሱም የሚተኩ የዘላቂ ልማት ግቦች ማጽደቂያ ጉባኤ ነበረ። በሌላ መልኩ ደግሞ አንተም ዶክተር እንደምትጠቅሰው ከህዳር ጀምሮ የሚመጣው የፓሪስ የአየር ንብረት ለውጥ ጋዞች ልቀት ቀነሳ ላይ የሚደረግ ድርድር ዋዜማ በመደረጉ እና ይሄም አስቀድሞ ኪዮቶ ስምምነት እንለው የነበረው አብቅቶ በአዲስ መተካት ያለበት የመጨረሻው ጫፍ ላይ ምናልባት የዛሬ 3 ዓመት ነበረ ጨረስ የነበረብን፣ ግን እየዘገየ መጥቶ አሁን የመጨረሻው እድል የሚባል አይነት ስለሆነ የፓሪሱ ጉባኤ ከዛ አንጻር ይመስለኛል ሁሉም መሪዎች ማለት ይቻላል በንግግራቸው መሀል የዚህን አስቸኳይነት አስፈላጊነት እና ደግሞ እንዲሁ እንዲያው ትርጉም ያለው ስምምነት እንዲደረግ ጥሪ ያስተላለፉት ይመስለኝ
እና የሚያመቻቸው ነገር ይኖራል ለፓሪሱ ብሎ ያስባሉ። ይሄ የሚጠበቅ የሚፈልገውን ሰነድ ለማውጣት ፕሬዚደንት ባራክ ኦባማም ተናግረዋል። በነገራችን ላይ ይሄ ገዥነት ያለውን ሰነድ በማውጣት ስምምነት ላይ በመድረስ ጉዳይ ላይ እና የሚጨበጥ ነገር ይመስሎታል?
እሱ ላይ ነው እንግዲህ አሁን ትልቁ ጥያቄ። ምክንያቱም አሁን ጉባኤው እየተደረገ በነበረበት ሰዓት አሁን መስከረም 20 ማለት ነው አንድ ወሳኝ የሆነ የመጨረሻ ቀን ተብሎ እየተቀመጠ ነበረ። ይሄ መስከረም 20 የተቀመጠው ምንድን ነው? ወደ ፓሪስ ለሚደረገው ዝግጅት እንዲረዳ ተብሎ 195 ሀገሮች እያንዳንዳቸው ፓሪስ ሲሄዱ እስከ 2030 በአውሮፓውያን አቆጣጠር እስከ 2025 እንደዚሁ የቅነሳ እቅዳቸውን እንዲያሳውቁ በቁጥር ማለት ነው እንዲያሳውቁ የመጨረሻው ቀን ማስገቢያ ነበረ፣ ሰነድ ማስገቢያ ቀን ማለት ነው። እና አሁን የመጨረሻ ሀገር በተለይ ከዋናዎቹ በካይ ሀገሮች ህንድ እየተጠበቀች ነበረ። የመጨረሻው ቀን መስከረም 20 ነው እንግዲህ ሐሙስ ዕለት ያስገባችው ማለት ነው። እና ይህንን ደምረን ስናየው የገቡትን ነገሮች ስናያቸው ፓሪስ እንግዲህ እንደሚታወቀው ከሁለት ዲግሪ እንዳይበልጥ በ2100 አውሮፓውያን አቆጣጠር የዓለም የአየር የከባቢ አየር ሙቀት ከሁለት ዲግሪ በላይ እንዳይበልጥ እዛ ላይ እንዲገታ ስለሆነ የሚፈለገው ለዛ ደግሞ የሚያስፈልጉ የቅነሳ መጠኖች ተሰልተዋል እና ነገር ግን አሁን 2 ዲግሪ ሳይሆን የህንድን ጨምሮ 146 ሀገሮች ያስገቡት ኢትዮጵያን ጨምሮ እና አሜሪካን፣ ቻይና፣ ራሽያ እነዚህ ሁሉ ያስገቡት ተጨምሮ እስከ 2.7 ነው ዲግሪ እንዲጨምር የሚያደርግ ነው ያው ቅነሳው የተገባ ማለት ነው። ስለዚህ ወደ ፓሪስ የሚደረገው ጉዞ አሁኑኑ ራሱ ቢጫ ካልሆነም ቀይ መብራት ያበራበት ሁኔታ አለ እና በቀጣይ ወራት ወይም በ2 ወር ውስጥ ምናልባት አገሮች መከለስ ያለባቸው የቅነሳ ቃል ኪዳኖች ይኖራሉ። መከለስ ብቻ ሳይሆን ደግሞ ያው የገቡትንም ቃል አንዳንዶቹ ምንም ደጋፊ ገፊ ወይም አቃፊ የሆነ ህግና ፖሊሲ ሳይኖራቸው ነው ቃል የሚገቡ እና እነዛ ነገሮች ደግሞ ተጠናክረው ስምምነት ላይ ቢደረስ ከዛ በላይ ደግሞ ትልቁ መከታተል ያስፈልጋል። አንዳንድ ነገሮች ቃል ይገባሉ፣ አሳሪ ካልሆነ አስገዳጅ ካልሆነ ስምምነቱ ያው ያ ቃል የተገባው ቁጥር እንዲሁ ከንቱ ሆኖ ይቀራል እና ስለዚህ አሁን የተባበሩት መንግስታት ጉባኤ ምንም እንኳ መሪዎች ብዙ ቃል ወይም በጎ ነገር የተናገሩበት አለንበት እንተባበራለን ያሉበት ይሁን እንጂ ወደ ቁጥር ወደ መሬት ስናወርደው ግን እንዳልኩት የ2 ዲግሪ ራሱ በዛ ላይ እንዲያም እንደምታውቀው ሰለሞን በየሁለት ዲግሪው በትንንሽ ደሴት ሀገሮችና በአፍሪካ በመሳሰሉት ያልተደገፈ ሁለት ዲግሪ ራሱ ብዙ ነው የተባለ ነው። 1.5 ዲግሪ መሆን አለበት ነበር የተባለው እና ይሁንና ያቺ ሁለት ዲግሪም ራሱ እንድትሟላ የማያደርግ ነው ቃል ኪዳን የተገባው እስካሁን።
ስለዚህ ይሄ ሁሉ መረባረብ፣ ይሄ ሁሉ ቃል፣ ይሄ ሁሉ ቁርጠኝነት መግለጫዎች እያለም ፓሪስ ገና በእይታችን ውስጥ የለም ማለት ነው። አሁን አንድ ወር ከምናምን ሁለት ወር በሚቀር ጊዜ ውስጥ ይህን ያህል ተማምነን የምንነጋገርበት ነገር እጃችን ላይ የለም ማለት ነው የሚሉኝ?
አዎ፣ አሁን ምንድን በተለይ ከግቡ አንጻር ማለት ነው ስምምነት ይኖራል ብዬ ተስፋ አደርጋለሁ። ለምን እንዲሁ ያለ ስምምነት እንዲሁ ይበተናል ብዬ አላስብም። እና በጣም ከፍተኛ ልቀት የሚለቁ ሀገሮች ብለን ብናስብ ከአስሩ ስምንቱ አስገብተዋል። ኢራን እና ሳውዲ አረቢያን ያላስገቡት ዋናዎቹ በቅደም ተከተል ቻይና፣ አሜሪካ፣ የአውሮፓ ህብረት እንዳለ 27 ሀገሮች፣ ህንድ እና ራሽያ አስገብተዋል። እና ያንን ስናየው የመከለስ አሁን እንዳልኩት ክፍተቱ ስናየው ምን ያክል ቅነሳ ነው በቁጥር ለማስቀመጥ ከ11 እስከ 13 ጊጋቶን ያ ማለት የቻይናን አመታዊ ልቀት ልናደርገው እንችላለን። ወደ ኢትዮጵያ ስናመጣው የኢትዮጵያን አመታዊ ልቀት ወደ 100 እጥፍ የሚያክል ክፍተት አለ።
የመቶ አመት ማለት ሆነው
የዚህ አሁን
ባለው ሁኔታ
ለዛ ለምንፈልገው የሁለት ዲግሪ ለመድረስ አሁን የተገባው ቃል ኪዳን ስናሰላው ከሚፈለገው በታች ነው። እንዳልኩት ወደ 11 ጊጋቶን ያክል ክፍተት አለው እና እነዚህ ምናልባት የኢራን፣ የሳውዲ አረቢያ እና የሌሎቹ ደግሞ እንዲያው መከለስ ቢችሉ ልንደርስበት እንችላለን። ትልቁ ነገር ቴክኖሎጂው፣ ኢኮኖሚ፣ ሁሉ ነገር ይፈቅዳል፣ ይቻላል። ነገር ግን ምናልባት አንዳንድ ሀገሮች እነ ቻይና፣ እነ ህንድ፣ የሌሎቹ የምዕራባውያን ሀገሮች ታሪካዊ ኃላፊነት አለ፣ እኛ ባልበከልንበት ዘመን ሲበክሉ ነበር የሚለው አይነት እንደገና አገር ሽቶ ፓሪስ ላይ እንቅፋት ካልሆነ በስተቀር የሆነ ስምምነት ይኖራል። ነገር ግን በቂ ስምምነት እንዲሆን። ሌላው ነገር ምንድን ነው? ዝም ብሎ እንዲያው ይህን ያክል እንቀንሳለን የሚለው መያዝ ብቻ ሳይሆን በየ5 ዓመቱ የመከለስ አንቀጾችም ቢገቡ ስምምነቱ እንዲያው በቂ ያልሆነ ስምምነትን ቢደረስ መከለሱ ካለ እድል ይኖራል ብዬ ገምታለሁ።
ዶክተር ጌታቸው ቅድም ያነሱልኝ መስከረም 14/2008 ዓ.ም በኢትዮጵያ አቆጣጠር ማለቴ ነው ኒውዮርክ ላይ የተፈረመው የተደረሰበት ስምምነት የዘላቂ ልማት ግቦች ስምምነት ከሶስት ዋና ዋና አምድ ከሚባሉ ጉዳዮች ኢላማ ያደረገው በ2030 ዓ.ም ወይም በኢትዮጵያ በ2023 ዓ.ም አካባቢ ማለት ነው አጀንዳ 2030 የሚባለው ከሶስቱ አምዶች ወይም ምሰሶዎች አንዱ የአየር ንብረት ለውጥን መጋፈጥ የሚል ነው። ከ17ቱ ግቦች ውስጥ 3ኛው፣ 6ኛው፣ 7ኛው፣ 9ኛው፣ 11ኛው፣ 12ኛው፣ 13ኛው፣ 14ኛው፣ 15ኛው፣ 17ኛው በቀጥታ የአየር ንብረትና የተፈጥሮ አካባቢ ጥበቃን የሚመለከቱ ናቸው። በእርግጥ ሁሉም 17ቱም ከዛ ውጪ ባይሆኑም እነዚህ ግን በቀጥታ የሚመለከቱ ሆኖ ነው ያገኘኋቸው። እንደው ዝም ብዬ ላይላዩን ዝርዝሩን ስመለከታቸው እና ይሄ ሁሉም ቃል እየተገባ በ2030 ዓመት ድህነትን ተዋግቶ ዓለም እኩልነትና የፍትህ መጥፋትን ተዋግቶ የአየር ንብረት ለውጥን በሚፈለገው ሁኔታ ማስጠበቅ ይችላል ወይ? መከላከል ይችላል ወይ?
አዎ፣ ይህ በጣም ሰፊ ጥያቄ ነው። ለምሳሌ ዝም ብለህ ወደ 70ዎቹ ዓመተ ምህረት ሲሄደህ ስታይ በተባበሩ መንግስታት ደረጃ በተለያዩ ደግሞ አገሮች ስብስብ ደረጃ የሚደረሱ ስምምነቶች በሙሉ ስታያቸው ወደ ኋላ ተመልሰህ ስምምነት መስማማት፣ የሆነ ግብ ማስቀመጥ በጣም ብዙ ጊዜ ተደጋግሞ የሚደረግ ነገር ነው። ነገር ግን ብዙ ጊዜ የአስገዳጅነት ወይም የክትትል ስርዓት ስለማይበጅለት ይሄ ደግሞ ያው የጂኦፖለቲካል ጉዳዮች ከፍተኛ ስለሚሆኑ አንዳንድ ጊዜ ደግሞ ያልተጠበቁ ለውጦች ይመጣል። አሁን በዚህ ጊዜ አሁን የፕሬዚደንት ኦባማ ንግግር ራሱ በምታይበት ሰዓት የኢራን ጉዳይ፣ የኩባ ጉዳይ፣ የክሬሚያ ጉዳይ፣ የሶሪያ ጉዳይ ብዙ ነገሮች እየዳሰሰ ነበረ። ሌሎችም እንደ የራሻው ፕሬዚደንት ጉዳይም በንግግርም ብታየው፣ በቻይናም ጉዳይ በምታይ ፕሬዚደንት ንግግርም ብዙ ዓለም አቀፍ ከዚህ ከምንላቸው ጉዳዮች ወጣ ያሉ ብዙ ራስ ምታቶች አሉባቸው። እና እነዚህ ነገሮች በሚኖርበትም ሰዓት ቢሆን እንደ ግብ የሚቀመጠው ወይም እንደ ስምምነት የሚደረሰበት ነገር ሁሉ መፈጸም አለበት የሚል አስገዳጅ ስርዓት የለም ወይም ደግሞ አሳሪ ነገር አይቀመጥም። ያ ደግሞ ያው ከዓለም አቀፍ ፖለቲካው አንፃር አገሮች ካላቸው ሉዓላዊነት እና አገራዊ ቅድሚያ ከሚሰጡት ነገሮች አንፃር ያለ መጣጣም ሁሉ ተደማምሮ ጥቂት የሚባሉ አገሮች ለምሳሌ ሰሜንና አውሮፓ የሚገኙ እንደነ ስዊድን፣ ፊንላንድ እንደዚህ ካልሆኑ መስጠቀር ዓለም አቀፍ ስምምነት ይፈጽሙ አናይም።
አድማጮች የምትከታተሉት በ19 በ25 በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ሬዲዮ ጣቢያ የአማርኛ አገልግሎት የሚተላለፈውን ስርጭት ነው። ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን በነጻዊ ስልክ መስመር 2022059942 የውስጥ መስመር 14 ከተቀበልናቸው አስተያየቶቻችሁ ጥቂቶቹን እናሰማለን።
ዲዮች እንደምን አላችሁልኝ? እንዴት ናችሁ? ደህና ናችሁ ወይ? ባካችሁ በጎንደርና በሱዳን በመተማ በሱዳን አካባቢ ባለው ደንበር የሚያውቅ ሰው ካለ ጠይቃችሁ አነጋግሩልን። ህዝባችን ተሰቃየ። በሱዳን ይደበደባል፣ በኢህአዴግ ወታደሮች ይደበደባል። መድረሻ አጣ የአማራው ህዝብ። ባካችሁ ደውላችሁ ጠይቁልን። ጠቅላይ ሚኒስትራችን አቶ መለስ ዜናዊ እንዳስቀመጡት የአክሱም ሐውልት ለአፋሩ ምኑ ነው? የአክሱም ሐውልት ለጋምቤላው ምኑ ነው? እንዳሉት ሁሉ ቃሉ ይከበር ከተባለ ለጎንደሩ ምድር ጎንደሬው እንጂ የሚያውቀው የደቡቡ ወይም ደግሞ የትግራዩ አይደለም። ለትግራዩ ምድር የትግራይ ህዝብ ነው የሚያውቀው፣ ለጎንደሬው ምድር ጎንደሬው ነው የሚያውቀው። ባካችሁ ጣልቃ አትግቡብን፣ መሬታችን ለሱዳን አትሽጡብን። ባካችሁ ባካችሁ፣ ወያኔዎች ባካችሁ። አመሰግናለሁ።
አይ ቪዎች ጥያቄዎች አሉኝ። አንደኛ በቋንቋ በኩል በተለይ በጣም ኢትዮጵያ ውስጥ በዚህ ኪራይ ሰብሳቢነት የሚለው ቋንቋ ትርጉሙ ምንድን ነው? ኪራይ ሰብሳቢ ማለት እንደ ኪራይ ሰብሳቢ ራሱን እኮ ቃል አይደለም፣ ምን እንደሆነም አይገባኝም። ኢትዮጵያ ውስጥ በብዛት የቃላት ግድፈት አለ። ለምሳሌ ጠይቄ ማንም ያልመለሰልኝ ምንድን ነው ከእናንተም ውስጥ ህዝቦች አይባልም። ህዝቦች የሚባል ራሱ ህዝብ ብዙ ነው እና እንዴት ነው? ሌላው ደግሞ ይህን እናንተም ታስተጋባላችሁ። ለምሳሌ ኪራይ ሰብሳቢነት የሚለውን ትርጉም በዚህ እርግጠኛ ነኝ ብዙ ሰው የሚረዳውም አይመስለኝም። አንድ መለስ ዜናዊ የተናገሩት ከዛ ሌላው ተከተል። ልክ እንደ ጅረቷ
ቪዎች እንደምን አላችሁ? ደህና ናቸው። መቼም በቪዮ የሚሰሩ ጋዜጠኞች ከጥንት ጀምሮ እንደ ኢትዮጵያ አቆጣጠር ከ1976-75 አካባቢ ጀምረው የሚሰሩ በጣም ምስጉንና በብቃታቸው የምትመሰገኑ ናቸው። በርቱ እንላለን። በተለይ ደግሞ አሁን ወጣቶች በጣም እንደና ሉላ እንደነ ሄኖክ ያሉት ደግሞ በጣም ጥሩ ጥሩ ወጣት ጋዜጠኞች መጥተዋል። ለወደፊቱ ብዙ ታምር ይሰራሉ ብለን እናስባለን። በተለይ ሄኖክ የጋዜጠኝነት ሙያ በብዙ ነገር የሚያሟላ ሰው ሆኖ ነው በሊቅም ግማያገኘው ትንሽ ኒውትራል የመሆን ነገር ማስተካከል ብቻ ነው ትንሽ የሚጠበቅበት እንጂ ሌላው ሁሉ በሙሉ የተሟላ ከድምፀቱ ከአቀራረቡ ከምኑ ከምኑ ሊበረታ ይገባል። በጣም አደንቃለሁ።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ዩናይትድ ስቴትስ በናይጄሪያ መዲና አቡጃ አካባቢ ባለፈው አርብ ኒያንያና ኩጂ በተባሉት ቦታዎች የተካሄዱትን ጥንድ ፍንዳታዎች እንዲሁም ባለፈው ሐሙስ በማይድጉሪና በአዳማዋ የተፈጸሙትን የአጥፍቶ ጠፊ የቦምብ ፍንዳታዎችና አማጽያን ያደረሱትን ጥቃት ዩናይትድ ስቴትስ በጥብቅ አውግዛለች። ለሞቱትና ለቆሰሉት ቤተሰቦች ጥልቅ ሐዘናችንን እንገልጻለን ብላለች ዩናይትድ ስቴትስ። እነዚህ አሳዛኝ ክስተቶች ጽንፈኞች በሰላማዊ ሰዎች ላይ አስከፊ ድርጊት ከመፈጸም እንደማይመለሱ ያመለክቱናል። በተለይም በኮ ሐራም የሚያደርሰው አሸባሪና የጭካኔ ተግባር በብዙ ሺህ የሚቆጠሩ ሰዎችን ፈጅቷል። በሚሊዮኖች የሚቆጠሩት ደግሞ ከመኖሪያቸው እንዲፈናቀሉ አድርጓል። ፕሬዚደንት ባራክ ኦባማ በቅርቡ የቦኮ ሐራም አደጋ የተደቀነባቸው በኒንን፣ ካሜሩንን፣ ቻድን፣ ናይጄሪያንና ኒጀርን ለመርዳት ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር እስከ 45 ሚሊዮን ዶላር የሚሆን ከመከላከያ የተቀነሰ ገንዘብ እንዲመድቡ ስልጣን ሰጥቷቸዋል። ይህ ውሳኔ የውጭ ጉዳይ ሚኒስትሩ ወሳኝ የሆነውን በአይሮፕላን የሚደረገውንና ሌሎች እርዳታዎችን ለማቅረብ ያስችላቸዋል። የቻድ ሐይቅ ተፋሰስ ሀገሮች ወታደሮችንና አስፈላጊ ወታደራዊ ዕቃዎችን ወደ ድንበር አካባቢ ለማንቀሳቀስ ያስችላቸዋል። የቦኮ ሐራም አሸባሪ አማጽያን ከድንበሩ ክልል በሲቪሎች ላይ ጥቃቶች መክፈቱን ቀጥሏል። ከዩናይትድ ስቴትስ የሚሰጠው እርዳታ የሥልጠና ተግባርን፣ ወታደራዊ ዕቃዎችንና የሎጂስቲክስ ድጋፍን ያጠናክራል። ዩናይትድ ስቴትስ አማካሪዎች የማቅረቡን ተግባር ቀጥላለች። ቦኮ ሐራምን ለመታገል የሚደረገውን ጥረት ለማጠናከርም ከክልላዊ አጋሮቿ ጋር መረጃ ትለዋወጣለች። ቦኮ ሐራም በስድስት ዓመታት ውስጥ ከአስር ሺህ በላይ የሚሆኑ ሰዎችን ገድሏል። በግጭቱ በሚታመሱት ሰዎች ላይም ጥልቅ ጠባሳዎች ትቷል። ቦኮ ሐራም በስድስት ዓመታት ውስጥ ከአስር ሺህ በላይ የሚሆኑ ሰዎችን ገድሏል። በግጭቱ በሚታመሱት ሰዎችም ላይ ጥልቅ ጠባሳዎች ትቷል። ቦኮ ሐራም በሚፈጽማቸው ጥቃቶች ምክንያት ከሁለት ሚሊዮን በላይ የሚሆኑ ሰዎች በሀገራቸው ውስጥ ከመኖሪያቸው ተፈናቅለዋል። ከሁለት መቶ ሺህ በላይ የሚሆኑት ደግሞ ወደ ቻድ ሐይቅ ተፋሰስ ሀገሮች ተሰደዋል። ቦኮ ሐራምን ለማሸነፍ ሰብአዊ መብትን የሚያከብር በልማትና በመልካም አስተዳደር መሻሻል የማሳየቱን ተግባር ከጸጥታ እርምጃዎች ጋር ማቀናጀት፣ በወታደራዊ እርምጃ የሚገኘውን ስኬት ሲቪሎችን ከማረጋጋት ጥረት ጋር ማገናኘት ያስፈልጋል። ዩናይትድ ስቴትስ በክልሉ የቦኮ ሐራም የሽብር ዘመቻን ለማክተም ከሚዋጉት አጋሮቿ ጎን ትቆማለች። የቦኮ ሐራም አሸባሪ ተግባር መላ ትውልድ የትምህርት፣ የጤና ጥበቃና የኢኮኖሚ ልማት እድል ሊነፍጋቸው ይጥራል ሲል የዕለቱ ርዕሰ አንቀጽ ትችቱን አብቅቷል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
አድማጮች፣ ስርጭታችን ወደ መገባደዱ ነው። አሁን የማጠቃለያ ዜናውን ከዳነች ፍሳዬ።
የኔቶ ማለት የሰሜን አትላንቲክ ቃል ኪዳን ሀገሮች ድርጅት ኃላፊ ሩሲያ በሶሪያ ላይ አሳሳቢ የሆነ ወታደራዊ እንቅስቃሴ እያካሄደች ነው ሲሉ ነቅፈዋል። ጄንስ ስቶልተንበርግ ይህን ያሉት ሩሲያ በሀገሪቱ አማጽያን ላይ ክሩዝ ሚሳይል ከተኮሰች በኋላ ነው። ዩናይትድ ስቴትስ አፍጋኒስታን ውስጥ ኩንዱዝ በሚገኘው ድንበር አልባ የሐኪሞች ቡድን ዓለም አቀፍ የሕክምና ረድኤት ሆስፒታል ላይ ባካሄደችው የአየር ድብደባ 22 ሰዎች እንደተገደሉ ተዘግቧል። 33 ሰዎች አሁንም የገቡበት እንዳልታወቀ የድንበር አልባ ሐኪሞች ቡድን ዛሬ ገልጿል። የት እንደገቡ ካልታወቁ ሰዎች መካከል 9ኙ በሽተኞች ሲሆኑ 24ቱ የሆስፒታል ሰራተኞች መሆናቸውን የሕክምና ቡድን ገልጿል። ፊፋ በሚል የእንግሊዝኛ ሕጽሮት የሚታወቀው የእግር ኳስ ፌዴሬሽን ስነ ምግባር ኮሚቴ የኮንፌዴሬሽኑን ፕሬዚደንት ሴፕ ፕላተርንና ሊተኳቸው የሚችሉ ሰውን ለ90 ቀናት ከስራ አግዷል። ኮሚቴው በፕላተርና በሚሸል ፕላቲኒ ላይ ይህን እርምጃ የወሰደው ዛሬ ነው። የፕሬዚደንት ፖል ካጋሜ የስልጣን ጊዜ ከሁለት ዓመታት በኋላ ሲያበቃ ለሶስተኛ የስልጣን ጊዜ እንዲወዳደሩ የሩዋንዳ ከፍተኛ ፍርድ ቤት መንገድ ከፍቶላቸዋል። ሂደቱ ሕግ እስካከበረ ድረስ ፕሬዚዳንቶች ለሶስተኛ ጊዜ እንዲወዳደሩ ለማስቻል በሁለት የስልጣን ጊዜ ብቻ እንዲያገለግሉ የሚደነግገውን ሕግ ለማንሳት የሕግ መንግስት ማሻሻያ ማድረጉ ሕጋዊ ነው ሲል ከፍተኛው ፍርድ ቤት ወስኗል። በማዕከላዊ አፍሪካ ሪፑብሊክ መዲና ቢያንጊው ሰሜን ክፍል አንድ ሰላም ጠባቂ ወታደር በታጣቂዎች እንደተገደለና አንድ እንደቆሰለ የተባበሩት መንግስታት ድርጅት ገልጿል። አንድ የመንግስታቱ ድርጅት ቃል አቀባይ ትላንት በተናገረው መሰረት የሰላም ጥበቃው ካሚዮን ባለፈው ማክሰኞ ዳማራና ጊዮንግ በተባሉት ከተማዎች መካከል ይጓዝ በነበረበት ወቅት ማንነታቸው ያልታወቀ ታጣቂዎች ተኩስ ከፈቱበት።
يا የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ1922 እና 25 ሜትር ባንዶች በየቀኑ ከሚሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበደና
አዳነች ፍስሐዬን ከፕሮግራም አቀናባሪያችን ብርሃን ኃይሉና ከተተኪው ስርጭታችን ከዋና አዘጋጅ ተስታበላቸውና እንዲሁም ከተቀሩት ባልደረቦቻችን ጋር በመሆን በዚሁ እንሰናበታለን።
ነገ አርብ ከምሽቱ 3 ሰዓት ላይ እንገናኝ። የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣
ደህና ደሩ። The Voice of America.